ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የካቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ካቢና ትገኛለች። ሰላም እንደምናመሻችሁ። የዛሬው ዝግጅታችንን እናስተዋውቃችሁ። በቤንሻንጉል ጉምዝ ካማሺ ዞን በሎጅ ጋንፎይ ወረዳ በድጋሚ በተቀሰቀሰ ግጭት የስምንት ሰው ህይወት ማለፉ ተገለጸ።
በቅርቡ 3 ቀን እና 4 ቀን በፊት ዳቃይ ወሎጅ ጋንፎይ ወረዳ እና አካባቢ ተመልሶ ዳቃይ በተፈጠረው አጋጣሚ በተችግር በተመሳሳይ በሁለቱም ወገን የሰው ህይወት መጥፋት፣ የአካል ጉዳትና የቤቶች መቃጠል እንደዚሁም ከሁለቱም ወገን የዜጎች በስጋት መፈናቀልና መውጣት ጉዳቶች ደርሰዋል።
የክልሉ አስተዳደርና ጸጥታ ምክትል ቢሮ ኃላፊ ኮማንደር ኢዶሳ ጎሹ ናቸው። በሌላ በኩል የሶጌ ቀበሌ ነዋሪዎች የፌደራል መንግስቱ ዝምታ አሳሳቢ ነው ይላሉ።
አንድ ወር ነው እንግዲህ ተው ከጀመረ አንድ ወር ነው። አንድ ወር ሰው መሄጃ የለውም፣ የሚበላው የለውም፣ ለገደለ ደራሽ የለውም። በቃ በዋናነት እኔ ምን ብዬ እንደምይዘው ማለትም በዋናነት ግን እርምጃው የመንግስት ዝምታ ነው።
በሌላ ዘገባ ዩናይትድ ስቴትስ የዛሬ 30 ዓመት ከሩሲያ ጋር ከተፈራረመችው የመካከለኛ ርቀት ኒውክሌር ኃይሎች ስምምነት ለመውጣት ያደረገችውን ውሳኔ በተመለከተ ዘገባ ይኖረናል። ከትላንት በስቲያ ከዚህ ዓለም በሞት የተለዩት አንጋፋ የኦሮምኛ ቋንቋ ድምጻዊና የማሲንቆ ሙዚቃ መሳሪያ ተጫዋች ለገሰ አብዲን የተመለከተ ዘገባም ይዘናል።
ዘው እየገጠሙ ዘው መስፈን የሚችሉ የተለየ ጥበብ ያላቸው ሰው ናቸው።
ቾኒ የማሲንቆ አጫወት ብዙም የሚከ የተከተላቸው ሰውም የለም።
ሲንቆን ይወስድበታል። ይህም ዘፈን በኦሮሚያ ዘፈን አለ የሚባል ችግሮች ነበሩበት።
ድምፃዊ ታደለ ገመቹ፣ ድምፃዊ ጸጋዬ ደንዳ እንዲሁም የለገሰ አብዲ ልጅን ነበር ያደመጣችሁት። ሙያቸውን የተመለከተ አጠር ያለ ዘገባ ይዘናል። የአሜሪካ ድምፅ ለባለሙያዎቹ ስልጠና ሲሰጥ የሀገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ።
መጀመሪያ ያሉት ገና ሲያገኙን የእኛንም አሰልጥኑልና ነው ያሉትና ይሄ ትልቅ ነገር ነው ለሚዲያ። በሌላ በኩል ደግሞ ለአሜሪካ ድምፅ ራዲዮ ያላቸው አመለካከት በጣም ቀና ነው።
ከአቶ ንጉሴ መንገሻና ከወይዘሮ ትዝታ በላቸው ጋር እስክንድር ፍሬው ያደረገውን ቃለ ምልልስ ሁለተኛ ክፍል ለዛሬ ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። 7 ኢትዮጵያውያን ፍልሰተኞች የተሳፈሩበት ጀልባ ታንዛኒያ ጠረፍ ህንድ ውቅያኖስ ውስጥ ተገልብጦ መሞታቸው ተገለጸ። የሰሜናዊ ታንጋ ክፍለ ግዛት ፖሊስ አዛዥ ለሮይተርስ እንደገለጹት ጀልባው 12 ኢትዮጵያውያንን አሳፍሮ ሲጓዝ ነው የተገለበጠው። 5ቱን ተሳፋሪዎች በህይወት ለማውጣት እንደተቻለ የገለጹት የታንዛኒያው ፖሊስ አዛዥ የጀልባው ካፒቴን አልተገኘም ብለዋል። የታንዛኒያ የኢሚግሬሽን አገልግሎት ለሞቱት ሰዎች ቀብር አፈጻጸም ጉዳይ ከኢትዮጵያ ኤምባሲ ጋር እየተነጋገረው መሆኑን ነው የፖሊስ አዛዡ ጨምረው የገለጹት። በህይወት የተረፉት ሰዎች ጀልባው የተገለበጠው ወደ ደቡብ አፍሪካ በመጓዝ ላይ ሳለ መሆኑን እንደገለጹም አክለዋል።
ሰሜናዊው የሶማሊያ ክፍለ ግዛት ሱል ውስጥ የተቀናቃኝ ነገዶች ታጣቂዎች ተጋጭተው ቢያንስ 60 ሰዎች መገደላቸውን ነዋሪዎችና ባለስልጣናት ዛሬ አስታወቁ። ዱልሁን ባንሃንቴ በተባለው ነገድ ውስጥ 2 የተለያዩ ቡድኖች ሚሊሻዎች ትላንትና ሰኞና ጠዋት ያነሱት ሲታኮሱ መቆየታቸውን በመሬት ባለቤትነትና በቂም በቀል ምክንያትም መሆኑን የገለጹት። ከሞቱት ሌላ ከ90 የሚበልጡ ሰዎች መቁሰላቸው ታውቋል። አንዳንዶቹ በተኩስ ልውውጡ መሃል የተጠመዱ ሲቪሎች ናቸው ተብሏል። የሶማሊያ መንግስት ሁለቱም ወገኖች ተኩስ አቁመው የሰላም ንግግር እንዲያካሂዱ ተማጽኗል።
በመጨረሻም የሳውዲ አረቢያ የኢንቨስትመንት ጉባኤ በታቀደው መሰረት ዛሬ ተከፍቷል። በጉባኤው የተከፈተው ጋዜጠኛና የሳውዲ መንግስት ነቃፊ የነበረው ጀማል ካሾጊ ቱርክ የሚገኘው የሳውዲ ቆንስላ ውስጥ በተገደለ ልክ በሶስት ሳምንቱ መሆኑ ነው። በካሾጊ መገደልና ሳውዲ አረቢያም ስለ ጉዳዩ ማብራሪያውን በመቀየሯ በርካታ ተላላቅ የንግድ መሪዎችና የመንግስት ባለስልጣናት በሪያዱ ጉባኤ ላይ ሳይገኙ ቀርተዋል። ከነዚህ መካከል የዩናይትድ ስቴትስ የገንዘብ ሚኒስትር፣ የዓለም አቀፉ የገንዘብ ድርጅት እና እንደ ደጄ ቢ ሞርጋን ቼዝ የመሳሰሉት ታላላቅ ኩባንያዎች መሪዎች ይገኙባቸዋል። የሳውዲ የወደፊት ኢንቨስትመንት ጉባኤ የተባለውና አልጋ ወራሹ ልዑል መሐመድ ቢን ሳልማን የነዳጅ አምራቿን ሀገራቸውን ኢኮኖሚ ለመቀየር የውጭ ኢንቨስትመንትን ለመሳብ በወጠኑት መሰረት ባለፈው ዓመት ከተካሄደው አንጸባራቂ የምረቃው ጉባኤ ጋር ሲነጻጸር የዘንድሮ የጋዜጠኛው መገደል ጉዳይ አደብዝዞታል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና VOA, let's cross boundaries together.
ወደ መጀመሪያው ዘገባችን ነው የምናልፈው። በቤንሻንጉል ጉምዝ ካማሺ ዞን በሎ ጅጋንፎ ወረዳ እና በምስራቅ ወለጋ በዲጋ ወረዳ አዋሳኝ ቦታ ላይ በድጋሚ ግጭት ተቀስቅሶ 8 ሰዎች መገደላቸውን የጸጥታ ኃላፊዎች ገለጹ። ከሁለቱም አካባቢዎች ቤቶች መቃጠላቸውና ነዋሪዎችም መፈናቀላቸው ተገልጿል። ጽዮን ግርማ ዝርዝር አላት።
ሐሙስ ጥቅምት 8 ቀን በድጋሚ ግጭት እንደተከሰከሰበት የተነገረው የቤንሻንጉል ጉሙዝ ክልል ካማሺ ዞን በሎ ጅጋንፎይ ወረዳ ሶጌ በተባለች ቀበሌ ነዋሪ የሆኑ አንድ ግለሰብ በስልክ አግኝቼ በድጋሚ ተቀስቅሷል ስለተባለው ግጭት ጠይቄያቸው ነበር። አካባቢው ለደህንነት አስጊ መሆኑን ድምጻቸው ሲተላለፍ መቀየር የሚቻል እንደሆነ ጠየቁኝ።
ታወቅ ይችላል እንግዲህ ትንሽ እንትን የሚል ነገር ካለ ይሆን ያለዛም ያው ዝሮ ከሞቱት አልበልጥም ብለናል።
በጥያቄያቸው መሰረት የነዋሪው ድምጽ ተቀይሯል። በዞኑ አንድ ወር ያስቆጠረው ግጭትና ጥቃት አንዴ ሲበርድ ድጋሚ ደግሞ ሲከሰቀስ ቆይቶ ከ6 ቀናት በፊት ሐሙስ ዕለት ምሽት ግን ከፍተኛ ጥቃት ደረሰ ይላሉ።
ሐሙስ ምሽት ላይ ነው ከ12 ሰዓት ጀምሮ ርብሻው የተጀመረው እና በዋናነት ብዙ ቤቶች ተቃጥለዋል፣ ብዙ ንብረት ተዘርፏል። የሞቱ ሰዎች አስተን የቀበርነው 6 ሰው ነው።
ጥቃቱን ያደረሱት የአካባቢው ተወላጆች መጤ ያሉ በሚጠሯቸው ላይ ነው ያሉት እኚህ ነዋሪ፣ በአሰቃቂ ሁኔታ ከተገደሉት አብዛኞቹ የቤተሰብ አስተዳዳሪዎች ናቸው ብለዋል።
አንድ መምህራን አንድ ግብርና ላይ የሚሰራ ሌሎችም እንዲሁም ሌላ ስራ ያላቸው በዋናነት 3ቱን አብሬ የቁሜ ነው የከበርነ ማለት ነው። ሐሙስ ማታ ላይ ተገደሉ። አርብ 9 ሰዓት አካባቢ መከላከያ ገብቶ ነበር። በመከላከያ ተነስቶ ነው የተጠበቀ።
ነዋሪው እንደሚሉት እርሳቸው ከተማ ውስጥ ተገደሉ ያሏቸው 6 ሰዎች ሲሆኑ ሁለቱን ደግሞ በቅርበት የማውቃቸው ናቸው ብለዋል።
ሁለቱ በተለይ አንጋፋ ባለ አንድ ግብርና ላይ የሚሰራ ለብዙ ዘመን የኖረ ነው። አንድም አስተማሪ ነው መንታ ወልዶ፣ እንደውም በጣም አሳዛኝ ነውና እሱንም ያው ማታ ነው ሄዶ ከቤቱ ዘጥሩም ቤታቸው ነው ሄዶ በሚያሳዝን ሁኔታ አንዱ የአስተማሪው 2 በተከታታይ የተወለዱ ወንድና ሴት ሲሆን 3ኛ ላይ የተወለዱት መንታ ናቸው እና ወንዱ ልጅ ትልቁ አባቱ ጋር ሲሮጥ ነው አባቱን ገለው ልጁን እዛ ተገቢ ያስቀመጡት እና ልጁ ራሱ እንደ ቅጀት እያደረገው በጣም ያልሆነ ነገር ነው የሆነው እና አሳዛኝ ነው። መንታ ናቸው የተወለዱት ልጆች።
የቤንሻንጉል ጉምዝ ክልል የአስተዳደርና ጸጥታ ምክትል ቢሮ ኃላፊ ኮማንደር ኢዲሶ ጎሹ ስለ ጉዳዩ በስልክ ጠይቄያቸው ነበር። ግጭቱ በድጋሚ መቀስቀሱን አረጋግጠው ጥቃቱ በአንድ ወገን የተፈጸመ አይደለም ብለዋል። የሟቾች ቁጥር 8 ነው፣ የሞቱትም ከሁለቱም በኩል ነው ብለዋል።
በቅርቡ 3 ቀን እና 4 ቀን በፊት ጋጣሚ በሎጂ ገንፎይ የረዳ እና አካባቢ ተመልሶ ጋጣሚ በተፈጠረው አጋጣሚ ዘጠኝ ችግር በተመሳሳይ በሁለቱም ወገን የህይወት መጥፋት፣ የአካል ጉዳት እና የቤቶች መቃጠል እንደዚሁ ከሁለቱም ወገን የዜጎች በስጋት መፈናቀል እና መውጣት ጉዳቶች ደርሰዋል። ይህም ተከትሎ ለደረሰው ጉዳት የክልሉ መንግስት ሆነ በራሴ የሰማኝ ከፍተኛ አዘን በቅድሚያ ለመግለጽ እፈልጋለሁ። ለሟች ወይ ደግሞ ለተጎዱ ወገኖችም እንደዚሁ መጽናናትን እመኛለሁ።
كوماندر إدسوا يايزو كمس كرم أفراس الدستجمرو يتكسك أسون كجت لمابرد كوروميا كللنا كفيدرال منغستغار تبابرو إيسارو بيهونم بقل سبوتش على مقبابات يتجمرو كجت سفتو لبوزو سوهي وتمتفات مكنياتونو علي لالو
بينشان قلقوز بج مستبال أكوابي كديا مفتسل تجمري يزيو بإمنت ተያጅነት ባለው አጋጣሚ ስምንት ነው እንግዲህ ስፍሩ የተፈጸመ በስምንት የነበረው ችግር በሎጂጋፎይ ድድጋ አባላት የምትባል አጋጣሚ እዛ ላይ የተፈጠረው ጥቃት እና ወይ ደግሞ የተፈጠረው ግጭት የአከባቢውና የወረዳው ከተማ አከባቢ ተያጅነት ባለው የተከሰተው የስምንት ለችግሩ የተወሰነ መስፋት ምክንያት ነው። ይህም ሆኖ በአሁኑ ሰዓት በሌሊቱ ካጋጠሙ ችግሮች ውጪ የጸጥታ መዋቅር መከላከያና ፌዴራል እንደዚሁም የክልሉ ፖሊስና የልዩ ኃይል ሁለቱም ክልል በአሁኑ ሰዓት በጋራ በተለያዩ የስልክ ግንኙነትና በፌዴራል መከላከያና በፌዴራል ፖሊስ በኩልም ሁለቱም መዋቅር አቀራርበው ለማሰራትም የተጀመሩት ስራዎች ለአካባቢው መረጋጋት በህዝቡ ስጋትም የተሻለ ሁኔታዎች እያመጣ ነው ያለው።
በአሁን ወቅትም መንገድ ተዘግቷል። የእርዳታ ህልም መቅረብ አልተቻለም። በዚህም በዞኑ የሚገኘው ሁሉም ማህበረሰብ ከፍተኛ ማህበራዊ ቀውስ ውስጥ ነው ብለዋል።
ሁለቱም ማህበረሰብ በአሁን ሰዓት ችግርና ቀውስ እየገጠመ ያለው ለዘመናት አብረው የቆዩና ቀጣይም አብረው የሚቆዩ አጋጣሚ ሆኖ ግን ጉዳቱ በሁለቱም ማህበረሰብ አካባቢ እየደረሰ ያለው ጉዳት ስለሆነ ይሄኛው ተጎድቶ ይሄኛው ቀር የሚያሰኘው ነገር ሳይሆን በዘላቂነት ችግሩ በጋራ ተፈቶ ማህበረሰቡ በጋራ መኖር የሚችልበት አግባብ የሁሉም ርብርብ ቢሆን ጉዳቱ የጋራ ከሁለቱም ወገን መፈናቀሉም ቢሆን የቤት መቃጠልም ቢሆን ከሁለቱም ወገን እየተሰጠመ ነው ያለውና ያንዱ አካል ጉዳት ብቻ አለመሆኑን ነው እንደጠቃላይ ሁኔታው ነገና ተጨባጭ የሚታይ በተለያየ በአሁኑ ሰዓት እንደኛ አጠቃላይ ይሄ ችግር ባለበት መቆም አለበት የሚለውን መሰረት በማድረግ በአሁኑ ሰዓት የአከባቢ የሀገር ሽማግሌዎች አማራሩ እንደዚሁም የአይማኖት አባቶችና ወጣቶችን የተለያየ መድረክ በመፍጠርና ኮሚቴዎችን በማዋቀር በየአከባቢ ባሉት ስጋቶች ላይ የተሰራና የህዝብ ውይይት በማድረግ ችግሩና ድርጊቱ በስክሪብል እና በጸጥታ አይሉ በጋራ ቅንጅት ችግር እንዲቆም በሰፊው እየተሰራ ያለው ስራ አሁን ላለው መረጋጋት ወሳኝ ነው። ቀጣይም ግን ሰፊ የጋራ ስራ ይጠይቃል።
የሶቄ ቀበሌ ነዋሪው በበኩላቸው ግን በክልሉ ያለው ችግር በቀላሉ የሚፈታ ነው ብለው አያምኑም። በተለያዩ ወረዳዎችና ቀበሌዎች በተለያየ ጊዜ ሰዎች በአሰቃቂ ሁኔታ እየተገደሉ ቤተሰብ እየተበተነ ነው ይላሉ። ድንበር አካባቢ ግጭት ሲፈጠር ከተማ ውስጥ ገብተው ሰላማዊውን ሰው ይገድላሉ ብለዋል።
ድንበር ላይ ሲጋጩ ከተማው ላይ መጣው ረበሹ አብያውን ሰብረው መሳሪያ ወጥቶ ወሰዱ። ምንም የሚቆጣጣራቸው ኃይል ጠፋና በዛን ሰዓት ሰው እዚህ ከተማው ውስጥ አልሞተም ነበር። ድንበር ላይ ነበር ሰው ሲጋደሉ የነበሩት። ከዛ በኋላ በመከላከያ ምንድነው ፌደራል ፖሊስ ገብቶ የተወሰነ መከላከያ ገብቶ ነገሩ ትንሽ ጋብ ብሎ አመንት ቆይቶ ሰዎች ወደዚህ የመመለስ አንዳንድ ጎዳና ላይ ሲጀምሩ እንግዲህ በሳምንቱ ሐሙስ ነው በጣም የሌለው ድመትና ግድያ የተፈጸመ። አሁን ምንም የለም። አሁን ምናልባት አንድ 6 7 ሰው ነው እኔ ማቀው ቤት ያለው የቀረ እንጂ ድጋሜ ሲከሰት አርጎ ነው የወጣው በቃ ሰው በግሩ ማለት
ነዋሪው አያይዘው በአሁን ሰዓት እርሳቸው የሚኖርበት ቀበሌ ሰው አልባ እየሆነ ነው ብለዋል።
መጀመሪያ ነገሩ ሲመጣ ድንበር ላይ ነው። በኋላ ግን እነሱ ድንበር ላይ አንድ ቀበሌ ፋፋት የሚባል ቀበሌ ሲጣጣልባቸው ከተማ ውስጥ ያለ ነገር ነው አውድሞ ያደውስ። በአንድ ለሊት አሁን ከተማ ውስጥ ምንም ነገር የለም። ምንም ነገር ማንንም ቤት ክፍት ክፍት ነው። ዘርፋ አልቋል። ከብቶችም እንደዚሁ ይገቡበታል ተፈለፉ ተርባቸዋልና መንሾ እዛ ነው። ግን ከዛ በኋላ ያው የዘር ማጥራት ስራ ነው የተጀመረው። እዚህ ያሉት ሊያሳደዱ አቤታቸው እየገቡ ያረዷቸው እያሯሯጡ በየመንገዱ ይሄን ለማንሳት ሁሉ የተቸገሩበት ሰዓት ነበር።
የፌደራል መንግስቱን ጣልቃ ገብነትም ይጠይቃሉኝ ነዋሪ።
አንድ ወር ነው እንግዲህ ተው ከጀመረ አንድ ወር ነው። አንድ ወር ሰው መሄጃ የለውም የሚበላው የለውም፣ ለገደለ ደራሽ የለውም። በቃ በዋናነት እኔ ምን ብዬ እንደሚይዘውም አላውቅም። በዋናነት ግን እርምጃው የመንግስት ዝምታ ነው። ለምሳሌ የፌዴራል መንግስት አሁን ካገባ ነው እኒህ ሰዎች ሞት ከተማ ውስጥ ቁጭ ብሎ እያለ ማለት እና ከእነሱ ሙቷል ሰው። አሁን ለምሳሌ ፌዴራል ፖሊስ ተመቶ ሙቷል በእነዚህ ሰዎች። ግን መንግስት እርምጃውን መውሰድ ምንድን ነው የከበደው ነገር ስል በቃ አላውቅም። በቃ ይሄ ነው አሁንም ያለው። አሁን ማንንም ሰው የገደሉ ሰዎችም አሉ፣ እርምጃ ላይ ግን የለ። ለምን እንደሆነ ይገባል።
ከቤንሻንጉል ጉምዝ ከአንድ ወር በፊት 67 ሰዎች መገደላቸውንና 91,000 ሰው የሚገመት ነዋሪ መፈናቀሉን ስንዘግብ መቆየታችን አይዘነጋም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ከ60 ዓመት በላይ የባህላዊ የኦሮምኛ ድምጻዊና የማሲንቆ ሙዚቃ መሳሪያ ተጫዋች የነበሩት ለገሰ አብዲ ከትላንት በስቲያ ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም በትላንትናው ዕለት በቅድስተ ስላሴ ካቴድራል ቤተክርስቲያን ተፈጽሟል። በሙያቸው ስለነበራቸው አስተዋጽኦ የተመለከተ ዘገባ መስታወት አራጋው አዘጋጅታለች።
ገበሬ ይይቱ ገበሬ ይይቱ ቆጥዮ ይይቱ ሚዳኛ ተመሌ ቢሻኑ ገመሌ ተዱነ ማኒቱ።
ድምፃዊ ለገሰ አብዲ በኦሮሚያ ክልል በሰሜን ሸዋ ዞን ሰላሌ ያያ ቀጫማ በሚባል አካባቢ ነበር የተወለዱት። በሀያዎቹ ዕድሜ ክልል ላይ ሲደርሱ ወደ አዲስ አበባ በመምጣት በቋሚነት በሀገር ፍቅር ቲያትር ቤት በባህላዊ የሙዚቃ ክፍል በድምፃዊነትና በማሲንቆ ተጫዋችነት ለበርካታ ዓመታት አገልግለዋል። በተጨማሪም ከብሔራዊ ቲያትር፣ ከአዲስ አበባ ባህል አዳራሽና ከፖሊስ ኦርኬስትራ ጋር ሰርተዋል። የኦሮምኛ ቋንቋ ድምፃዊ የሆነው ታደለ ገመቹ ድምፃዊ ለገሰ አብዲ በሙዚቃ ሕይወታቸው ለሙያው ያበረከቱትን ከፍተኛ አስተዋጽኦ በአጭሩ አብራርቶልናል።
እሳቸው ለየት የሚያደርጋቸው በሆነ ኢቨንት ላይ ተገኝተው ስለዛ ነገር ከአምስት ደቂቃ በኋላ ኢንፎርሜሽን ተነግሯቸው መድረክ ላይ ወጥተው ከዛ ፕሮግራም ሀሳብ ውጭ ሳይሆኑ እዛው እየገጠሙ እዛው መስፈን የሚችሉ የተለየ ተሰጥኦ ያላቸው ሰው ናቸው። በሌላ በኩል ደግሞ ስናይ እንግዲህ በለረጅም ጊዜ የሙያ ቆይታቸው እንዳለ ሆኖ የኦሮሞ አርቲስቶች በተለይ የትግል ዘፈን አድርገዋል የሚዘፍኗቸው የሚያታግሉ አብዛኞቹ ዘፈኖች የእሳቸው ዘፈኖች ናቸው። ለምሳሌ ልጥቀስና ልነግርሽ እችላለሁ። ብዙ ዘፈኖች ስፔሻሌ መሀል ኦሮሚያ ማለት ሸዋ አካባቢ ያለን ሰዎች ለእኛ የተለየ ሞዴላችን ናቸው እሳቸው። ለረጅም ጊዜ አሁንም ያሉ ወጣቶች የእሳቸውን ዘፈን ከጊዜው ጋር በሙዚቃ እያደረጉ ብዙ የትግል ዘፈኖች ሰርተዋል። አብዛኞቹ ጋሽ ለገሰ ናቸው። ለምሳሌ ያል አጫሉ የተጫወተውን ዘፈን ብንወስድ ማሳንገማ ለፈንባቱ ተልጋ ፈጫ ተፈታቲ ቁጦቴ ትኩኛ ትዘልግገላ ተደባቲ። እንግዲህ ሲተረጎም ስሜቱን በትክክል ላልለው እችላለሁ። አንዱ እየሰራ ወይ አንዱ እየለፋ ያለፋ መቶ ሊበላ አይገባም የሚል አይነት እና ስለ ትግል ብዙ ያሉት ነገር አለ። ስለ ፍቅርም ስለ ትግልም ብዙ የሰሩ ዘፈን ስላለ እሳቸውም በቀላል ቃል ወይም እንደዚህ ባጭር ነገር መግለጽ ከባድ ነው።
ድምፃዊ ለገሰ አብዲ በካሴት የተቀዱ ከአስር በላይ የኦሮምኛ የባህል ሙዚቃዎችን ለአድናቂዎቻቸው አድርሰዋል። ጂጂቱ፣ ያቦና ያቦና፣ ኮቱ ጂጋኮ እና ኢያሃንዳቆ ከሚታወቁባቸው ዜማዎች መካከል ጥቂቶቹ ናቸው። ድምፃዊ ለገሰ አብዲ ከሌሎች የባህል ድምፃውያን የተለዩበትን የማሲንቆ ቅኝታቸውንና የአጨዋወት ብቃት በተመለከተ የኦሮምኛ ቋንቋ ድምፃዊ ጸጋዬ ደንደና ገልጾልናል።
የኢትዮጵያን ባህላዊ መሳሪያ ነው የሚጫወቱት። ዘፈኖቻቸውም የሚጫወቱት ግጥማቸው፣ ዜማቸውም ወደ ህብረተሰቡ የቀረቡ ቀጥታ ህብረተሰቡ የሚያዜመውም የሚያደርጉን ድርጊቶች ነው የሚጫወቱት። ይህ በተለምዶ አንቺ ሆዬ፣ ትዝታ፣ ባቲ፣ አምባሰል የምንላቸው አራት የኢትዮጵያ ቅኝቶች አሉ። የኢትዮጵያ ባህል መሳሪያ የሚባሉት ደግሞ የራሳቸውን የቻለ ቅኝት ነው ያላቸው። ማህሌት እዚህ አራራት የሚባል ቅኝት ውስጥ ነው ያላቸው። እሳቸው ሀገር ፍቅር ሲሰሩ ስለነበረ ማሲንቆ አጫወትን በዚህ በአሁን ባልኩሽ ቅኝት ውስጥ ነው የሚጫወቱት። ሌሎቹ የእሳቸውን አሪያ ማሲንቋውን አሰፋ አባቴ የሚባሉ ሰው አሉ፣ ወሰን ውዲዶ የሚባሉ፣ የእርጋው ዱባሌ የሚባሉ፣ አለማየሁ ፋንታ፣ ያሬድ አስተማሪ ያሉ ሰው፣ እነዚህ በጣት የሚቆጠሩ ሰዎች ናቸው አሁን ያልኩሽን ቅኝት በትክክል የሚጫወቱት ለገሰ አብድን ጨምሮ ማለት ነው። ስለዚህ ከሌላ አርቲስት ይሄንን መሳሪያ በእውቀት የሚጫወቱ ሰው ናቸው። አሁን በኦሮምኛ ውስጥ በብዛት ይሄንን የእሳቸውን የማሲንቆ አጫወት ብዙም የተከተላቸው ሰውም የለም። እንግዲህ በዘፈኑ በኩል እሳቸው ከ60 አመት በላይ ነው እድሜያቸው ሙሉ እንደታወቁ እንደተወደዱ ነው የቆዩት። ላሉት ታዳጊ ወጣት አርቲስቶች የቀደምት ያሉት ዘፋኞች ስራቸው ዘመን ተሻጋሪ የሚባል እንትን ነው ያለው፣ አይጠገብም፣ አይሰለችም።
አርቲስት ለገሰ የሚታወቁት በተለይም ደግሞ ለኢትዮጵያ ከፍተኛ አስተዋጽኦ ያደረጉ ሰዎችን ስማቸውን እየጠሩ በማሞገስ ታሪክን እያጣቀሱ ነው ብዙ ጊዜ የሚዘፍኑትና እሱ ላይስ ምን አስተያየት አለ?
አዎ፣ ግጥማቸው ይሄ ህዝቡ ቀጥታ የሚናገራቸውን እንትን በሙዚቃ ይሄ አትላንታ እና ደራርቱት ሁሉ ያሸነፉ ጊዜና ኃይሌ ገብረስላሴ እንትን ያሉበት ጊዜ ኢትዮጵያን ጀግኖችን በሙዚቃ መጀመሪያ ሲያወድሱ የነበሩ እሳቸው ናቸው። ለዛ ነው ጀግኖችንም ለይቶ ያውቃሉ ህዝቡንም። አሁን አርት እንግዲህ ያው የህዝብ መስታወት አይደለም ባለው እሳቸው የበለጠ የህዝቡን ባህሪ ያገኙ ሰው ናቸው።
ስንት ካሴት ነው ያላቸው አልከኝ?
11 ካሴት ነው ያላቸው መስታወት።
ቦና ቦና ግዜ ረጋዳዮና
አንጋፋው ባህላዊ የኦሮምኛ ድምጻዊ ለገሰ አብዲ የሰባት ልጆች አባት ነበሩ። ከተወሰኑ አመታት ወዲህ ህመማቸው ጸንቶ አልጋስኪዙ ድረስ በሙያቸው ያገለግሉ እንደነበር ሁለተኛ ልጃቸው ታጠቅ ለገሰ ይናገራል።
ስራ ካቆመ ወይም 6 አመት ነበር። ስኳር ይላሉ፣ ኮሌስትሮል ይባላል። እንደገና ደግሞ ነርቭ አንዴ ስትሮክ አድርጎ ወርቆ ነበር። ደም ከውጭ ፈሷል ተብሎ ያው ደህና ኦፕራሲዮን አድርጎ ነበር። አሁን ግን ያለፉትን 5-6 ወሮች በጣም ታሞ ነበር። ሆስፒታል ሁሉ ሪከቨሪ አስገብተ ነው ብዙ ትሪትመንት አድርገውለት ያው ምንም ይሻለው አልቻለም እና ትላንትና ጠዋት በአንድ ሰዓት አካባቢ ያልፏል።
እድሜያቸው ስንት ነው?
አሁን 80 አመቱ ይዟል።
እንዴት ትገልጻቸዋለህ? አባትህ ናቸውና።
አዎ፣ አባቴ ስለሆነ ብቻ ሳይሆን ለገሰ አብዲ ማለት ያው ለቤተሰቡ አሁን 7 ልጆች ነው ያለ ነው፣ 4 ወንድ 3 ሴቶች ነው ማለት ሁሉ ነገር ነበር። ራሱ ሳይማር ራሱ እንትን ሳይል ለእኛ ለልጆቹ ትልቅ ነገር ያደረገልን አባት ነው። ለተቸገረ ሰው ትኬት መግባት ላልቻለ ልጆች ምናምን ሁሉ ከፍተኛ ጥረት የሚያደርግ ባለችው ላይ በቀን በሰራትን ስራ ባገኘሁም ብል ከፍተኛ እንትን የሚያደርግ ሰው ነው። ክፍለ ሀገር ሲሄድ አመት በዓልም ሆነ በዚህ ፕሮግራም ሲኖር ከድሮ ጊዜ ጀምሮ ደግሞ ይህ የእናት ሀገር ጥሪ የሚባል ፕሮግራም በኦሮምኛ ዘፈን መቼስ በዛን ጊዜ አንዳንድ ሰዎች ችግር ነበር። ብቻ ለእኔ አንዳንድ የማውቃቸው ታሪኮች አሉ። በዛን ጊዜ በሲንኮን ይወስዱበታል ወይም ዘፈን ኦሮምኛ ዘፍናለ የሚባል ችግሮች ነበሩበት። ያን ሁሉ ታግሶ እና ቤተሰቦቹን በሱ ብቻ ጥረት ነው 7 ልጆች እዚህ ያደረሰው።
የአንጋፋው ባህላዊ የኦሮምኛ ድምፃዊና የማሲንቆ ሙዚቃ መሳሪያ ተጫዋች የለገሰ አብዲን ትክክለኛ እድሜ ለመግለጽ ቢያስቸግርም በ1920ዎቹ መገባደጃ እንደተወለዱና በ80ዎቹ መጀመሪያ እድሜ ላይ ይገኙ እንደነበር ቤተሰቦቻቸው ገልጸውልናል። ለቤተሰቦቻቸውና ለሙያ አድናቂዎቻቸው መጽናናትን እንመኛለን። ወደሚቀጥለው ዘገባችን የምናልፈው ዩናይትድ ስቴትስ የዛሬ 60 ዓመት ከሩሲያ ጋር ከተፈራረመችው የመካከለኛ ርቀት ይቅርታ፣ ዩናይትድ ስቴትስ የዛሬ 30 ዓመት ከሩሲያ ጋር ከተፈራረመችው የመካከለኛ ርቀት ኒውክሌር ኃይሎች ስምምነት ለመውጣት በወሰነችበት ጉዳይ ላይ ለመነጋገር ሞስኮ የሚገኙት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪ ጃን ቦልተን ዛሬ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ተገናኝተዋል። ሩሲያ ውሉን ጥሳለች ሲሉ ፕሬዝዳንት ትራምፕ ቢከሱም ያንን ስሞታ እያስተባበሉ ያሉት ፑቲን ግን እንዲያውም አውሮፓ ውስጥ የሚሳይል መከላከያ መሳሪያዎችን እየተከለች ስምምነቱን እየረገጠች ያለችው ዩናይትድ ስቴትስ ናች ሲሉ ውንጀላውን ወደ ዋሽንግተን አዙረዋል። የማይክል ባውማንን ዘገባ ሰለሞን ክፍሌ እንዲህ አቅርቦታል።
ሚስተር ቦልተን ከፕሬዝደንት ፑቲን ጋር ከመገናኘታቸው በፊት የሩሲያ የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ዛሬ በሰጡት መግለጫ መልእክተኛው የሚሉትን ሰምተን ሁኔታውን እንገመግማለን ብለዋል።
በቅርቡ ሶቺ ላይ ከተካሄደው የቫይዳይ የውይይት ክለብ መድረክ ላይ ደጋግመን እንደተናገር ነውና ፕሬዚዳንት ፑቲንም እንዳረጋገጡት ማንኛውም እርምጃ አቻ አጸፋ ይወሰድበታል። ምክንያቱም ስልታዊ መረጋጋት ሊረጋገጥ የሚችለው ተመጣጣኝ አቅም ሲኖር ብቻ ነው። በማንኛውም ሁኔታ እንዲህ አይነት መመጣጠን ተጠብቆ ይቆያል። በዓለም መረጋጋት እንዲኖር የማድረግ ኃላፊነት አለብን። ዩናይትድ ስቴትስም ከራሷ የኃላፊነት ድርሻ እንዳታፈገፍግ እንጠብቃለን።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የአሜሪካ ድምጽ ለባለሙያዎቹ ስልጠና ሲሰጥ የሀገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት የአፍሪካ ዲቪዥን ዳይሬክተር የሆኑት አቶ ንጉሴ መንገሻና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በጽህፈት ቤታቸው ተቀብለው አነጋግረዋል። የአሜሪካ ድምጽ በኢትዮጵያና በጎረቤት ሀገራት ለሚገኙ ዘጋቢዎቹ ሰሞኑን በአዲስ አበባ የሰጠው ስልጠና የተጠናቀቀውም ባለፈው አርብ ነበረ። ውጣ ውረድ ባልተለየው የኢህአዴግ መንግስትና የአሜሪካ ድምጽ ያለፉት 27 ዓመታት ግንኙነት አንድ ጠቅላይ ሚኒስትር የጣቢያውን ኃላፊዎች ተቀብሎ ሲያነጋግር የመጀመሪያው ነው። ከአቶ ንጉሴ መንገሻና ከወይዘሮ ትዝታ በላቸው ጋር እስክንድር ፍሬው ያደረገውን ቃለ ምልልስ በትላንትናው ምሽት የመጀመሪያውን ክፍል አሰምተናችሁ ነበረ። ሁለተኛው ክፍል ይቀጥላል።
የአሜሪካ ድምጽ ራዲዮ እዚህ መተን ጋዜጠኞችን በተለያዩ የሙያ መስፈርቶች ስናሰለጥን ነበረ ስንል መጀመሪያ ያሉት ገና ሲያገኙን የኛንም አሰልጥኑልና ነው ያሉትና ይሄ ትልቅ ነገር ነው ለሚዲያ። በሌላ በኩል ደግሞ ለአሜሪካ ድምጽ ራዲዮ ያላቸው አመለካከት በጣም ቀና ነው እና እንደውም አቶ ንጉሴን ጡረታ ሳትወጣ ጋዜጠኞችን የበለጠ ማሰልጠን አስፈላጊ ነው ሲሉ በቃ በክህሎት እንዴት እንደሚያምኑ እሱ ነው የተረዳሁት።
የተለያዩ እንድምታዎች አሉት። እንግዲህ የሀገሪቱ መሪ የአሜሪካ ድምጽ ሬዲዮን ኃላፊዎች ቢሮአቸው ቀጥረው ሰፋ ያለ ሰዓት ይዘው ማነጋገራቸው በራሱ ምንድነው እንድምታው? ላንተ ምንድነው የነገረህ?
በነገራችን ግን አንድ ጠቅላይ ሚኒስትር ብዙ ጊዜ ስታገኝ በጣም ባጭር ጊዜ ውስጥ ተቻክሎ አጣርቶ ለ10 ለ15 ደቂቃ አናግሮ ነው የሚሄደው እና የጊዜ መጣበም አለ። ግን እኚህ ጠቅላይ ሚኒስትር በጣም ረጋ ባለ መንፈስ ጊዜ ወስደው ያቀረብናቸውን ኦፍ ዘ ሬኮርድ የነበሩ ጥያቄዎች መልሰው በነገራ ኢንተርቪው ጠይቀን ወደፊት ይታይበታል ነው የተባለው። ስለዚህ ብዙ የነገሩ ነገር ኦፍ ዘ ሬኮርድ ነው። ጊዜያቸውን ወስደው ነው በጣም በሰከነና በበሰለ አመለካከትና ከበሰለና ከሰከነ ጭንቅላት የሚመነጭ ንግግር ነው የሚያደርጉት። ሌላው ረጋ ያሉ ናቸው በጣም እና እቺ ሀገር ብዙ ቻሌንጆች እንዳሉ ፈተናዎችም እንዳሉ ካሁን ከሳቸው መንግስት አመራር ላይ ሊገጥም የሚችል ቻሌንጆችና ፈተናዎች እንዳሉ ያውቃሉ። እሱም ይገለጽባሉ፣ ይናገራሉ። ከዛ ደግሞ በጣም የገረመኝ በጣም ቁርጥ ያለ እና የቆረጠ ተስፋ ነው ያላቸው። እናሸንፋለን እንጂ አማራጭ የለውም ሌላ። ይሄ የተጀመረው ፖሊሲም ኢትዮጵያን ወደፊት በመግፋት ዲሞክራሲ ተቋማትን በማቋቋም እና ዲሞክራሲ በማምጣት ምርጫውም ላይ በጣም በማትኮር ኤሌክቶራል ኮሚሽን በማቋቋም ደረጃ በጣም ቁርጥ ያለ ተስፋ አድርጎ ነው የሚጓዙትና በጣም ተስፋቸው በጣም ነው የሚነጋ እና
ለውጡ ወደፊት እንደሚቀጥል እርግጠኛ ናቸው። በእርግጠኝነት የሚናገሩ
በጣም በእርግጠኝ ያለ ምንም ማወላወል በእርግጠኝነት ነው የሚናገሩት። እሱ ነው በጣም ደስ ያለኝ። ከዛ በተረፈ ጊዜ ወስደው ይሄ ጠቅላላ የጠቅላይ ሚኒስትሩ እንትን ቢሮ የታደሰ ነው። ሄደው አሳዩን እየዞር ባባራ መሐከል ነው እንደውም እኔ እንግዲህ አባራ ጉዴ የለኝም እንድናንተ አባራውን አትወድትም እንደሆነ አላቅም ይያሉ አስቆኙ
ግንባታው የፈጠረው አባራ ማለት ነው ግንባታ የተካሄደ ስለ
አው ግንባታ የተካሄደ ነው ሰራተኛ ሰራ ነው በሰራተኛ መሐከል ነው እናልፈው ሰራተኞችን ይጨብላሉ ይጨብጣሉ አንዳንድ የሚያናግራሉ እና ከዚህ ፊት በጣም ጨለመ በመጋረጃ የተጋረደ ቢሮ ነበር አሁን ግን መስኮቶች መስኮት ይሰሩለት ነው ብርሃን አለው የመዝናኛ ክፍል አለው የመጸለያ ክፍል ሁሉ አለው በተለይ ደግሞ በጣም ኤፊሺየንት እና ኤፌክቲቭ የሆነ ዋይፋይ ይገባበታል
ኢንተርኔት አገልግሎት
ይገባበታል ከዛ ደግሞ ቪዲዮ ኮንፈረንስ ማድረጊያ ክፍል ሁሉ አለ በጣም ሞደርን ዘመናዊ መንገድ የሚታነጽ ነው ባጭ
ዓለም ልልሱ አላበቃም በነገው የዝግጅታችን አካተን መለሳለን የዛሬው ፕሮግራማችን እንግዲህ በዙ ተጠናቋል
በፌስቡክ አትቪዮ አማሪክ በትዊተርም እንዲሁ ሃሽታግ አቢናቪዮን በመጠቀም አስተያየቶቻችሁን አድርሱን
በሰላም በጤና ያገናኘን ስናስተናግዳችሁ አመሽነውን የምስታወት አራጋውና
ጽዮን ግርማ ነበርን ደህና ደሩ
kun radio sagale amerikati